through the Bible, Amharic program number 426, November 17, 2005, Thursday evening. ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር ለዘላለም የተመሰገነ ይሁን። ባለፈው ክፍለ ጊዜ ደግሞ ቃል እንደገባንላችሁ እግዚአብሔርም እንዳከናወነው እነሆ ዛሬ የሁለተኛ ነገሥት መጽሐፍ ጥናታችንን ከዛሬ ጀምሮ ለሚቀጥሉት ቀናት እንግዲህ አብረን አንድ ላይ በጌታ መንፈስ ቅዱስ አስተማሪነት በጌታችን እግር ስር ሆነን እንማራለን። እግዚአብሔር ከአንደኛ ነገሥት ድንቃ ድንቅ ነገሮቹን ገላልጦ እንዳስተማረን ሁሉ ከዚህም ከሁለተኛ ነገሥት መጽሐፍ ደግሞ እግዚአብሔር የሚያስተምረንና የሚናገረንን ነገር አብረን አንድ ላይ እንመለከታለን። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ምን እንዳደረገላችሁ ከዚህም ትምህርት ደግሞ ምን እንዳገኛችሁ ለሕይወታችሁ ለኑሯችሁ እግዚአብሔር የቱን ያክል ቸር እንደሆነ ጠቅሳችሁ በመስክርነት ብትጽፉልን ደስ ይለናል ይባርከናልና። ሁሌም እግዚአብሔር ቤታችሁን ቤተሰባችሁን ሕይወታችሁን በእያላችሁበት ስፍራ በዚህ በራዲዮ ሞገድ አማካኝነት ከመጽሐፍ ቅዱስ ትምህርት በራዲዮ ያገለግላችኋል። እግዚአብሔር እንዳገለገላችሁ ደግሞ እናንተ መመስከር መቻል አለባችሁ። ይህንን ስታደርጉ እግዚአብሔር በእውነት ደስ ይሰኛል ስሙን ከፍ ከፍ ስታደርጉ። ዛሬ ከምዕራፍ 1 ቁጥር 2 እስከ ቁጥር 21 ድረስ ያለውን እንመለከታለን። እስቲ ዝግጅቱን በዝማሬ እንጀምር።
እንጸልይ።
ገናና ታላቅና ኃያል የሆንክ ወደር አቻም የማይገኝልህ በሰማይና በምድር ላይ የምትገዛ እግዚአብሔር አምላካችን ሆይ እናመሰግናለን። በእውነት በዚህ ሰዓት ባሪያዎች ልጆች፣ ወንዶችና ሴቶች ልጆች ነው ከቃልህ ማድ ደግሞ ለመመገብ የምትናገረንን ለመስማት በዚያም ደግሞ ለመቀረጽና ለመስራት የጆችን መዳፍሽተን ቀርበናል። እግዚአብሔር ሆይ ዛሬም ደግሞ ቅረጸን ጌታ መንፈስ ቅዱስ ላንተ እንደምንመች ጌታ መንፈስ ቅዱስ ላንተ እንደምንመች አድርጎ ይቅረጸን ያበጃጀን። ቃልህ እግዚአብሔር ሆይ ሳይናገረን ቃልህ ሳይሰራ ኑሯችንን እግዚአብሔር ሆይ ሳይነካ ሕይወታችንን ሳይነካ ሳይፈውስ ከቶ እንዳያልፍ በዚህን ሰዓት ወደ እያንዳንዳችን ልብ እንድትመጣ እንጸልያለን። እግዚአብሔር አባቴና አምላኬ ሆይ የሚሳንህ ምንም የሌለ ጌታችን ክብር 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 ምስጋና ውዳሴ ላንተ ይሁን። ከዛሬ ጀምሮ በፊት የምናቀርበው የሁለተኛ ነገሥት መጽሐፍ ጥናታችንን እግዚአብሔር ሆይ እንድትባርክልን በዚህ ሁሉ ውስጥ ደግሞ ፈውስን ማግኘት እንድንችል እንድትረዳን እንለምንሃለን። በደላችንን ሁሉ ይቅር በለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
አድማጮች ባለፈው ክፍለ ጊዜ ጥናታችን ከአንደኛ ነገሥት ምዕራፍ 22 ስለ አካብና ስለ ነቢዩ ሚክያስ በስፋት መመልከታችን ይታወሳል። ዛሬ እንግዲህ ቀደም ብዬ እንደተናገርኩት አዲስ መጽሐፍ እንጀምራለን ማለት ነው። ያውም ሁለተኛ ነገሥትን ነው። እዛላችሁ ሁለተኛ ነገሥት ምዕራፍ 1ን አብረን እናጠናለን። የቀድሞውን መጽሐፍ ቅዱስ ከያዛችሁ መጽሐፈ ነገሥት ካልህ ይባላል። እንግዲህ ሁለተኛ ነገሥትም ተባለ መጽሐፈ ነገሥት ካል ያ አንድ ናቸው። እንግዲህ እግዚአብሔር የሚኖረንን ጊዜ ይባርክልን ይያል። ወደ ዛሬው ትምርታችን በዚህ አጭር ሙዚቃ እንሸጋገራለን። ወዳጆቼ የዚህ ሁለተኛ ነገሥት መጽሐፍ ምዕራፍ 1 ቢያሳቡ እሳት ከሰማይ ወረደ፣ በዚህም ምክንያት ኤልያስ ባካዚያስ እጅ ከመውደቅ ዳነ የሚል ነው። ወገኖቼ አንደኛ ነገሥት ምዕራፍ 22 ቁጥር 51 ያካብ ልጅ አካዚያስ በእስራኤል ላይ በሰማርያ መንገስ ጀመረ ይላል። ታሪኩ በሁለተኛ ነገሥትም ይቀጥላል። እንደውነቱ ከሆነ በአንደኛ ነገሥትና በሁለተኛ ነገሥት መካከል ይሄ ነው የሚባል ክፍፍልም የለም። አካዚያስ በእስራኤል ላይ እንደነገሰ የምንመለከተው ከአንደኛ ነገሥት ሲሆን አካዚያስ በእስራኤል ላይ እንደነገሰ የምናየው ከአንደኛ ነገሥት መጽሐፍ ሲሆን የንግስናውን ፍጻሜ የምንመለከተው ደግሞ በሁለተኛ ነገሥት መጽሐፍ ውስጥ ነው። አሁን በመናጠናው ማለት ነው ነገሥታትና ነቢያት በእግዚአብሔርና በሰዎች መካከል ድልድይ እንደሆኑት ካህናት ናቸው። ከሁለተኛ ነገሥት መጽሐፍ የመጀመሪያው ምዕራፍ እንደምንመለከተው ያካብና የኤልዛቤል ልጅ የሆነው የእስራኤል ንጉሥ አካዚያስ ከሰገነት ወድቆ በጣም ተጎድቶ ነው የምናገኘው። እስቲ ቁጥር 1ና 2ን አብረን እንመልከት። አንደኛ ነገሥት ምዕራፍ 1 ቁጥር 1ና 2ን ተመልከቱ። ወይም መጽሐፈ ነገሥት ካልህ ምዕራፍ 1 ቁጥር 1ና 2ን ይመለከቷል። አካብም ከሞተ በኋላ ሞዓብ በእስራኤል ላይ አመጸ። አካዚያስም በሰማርያ በሰገነቱ ላይ ሳለ ከዓይነ ርግቡ ወድቆ ታመመ። እርሱም ሂዱ ከዚህም ደዌ ድን እንደሆነ ያቃሮንን አምላክ ቤልዘቡልን ጠይቁ ብሎ መልእክተኞችን ላከ ይላል። ከዚያ ከፍተኛ ቦታ የወደቀው ሰክሮ ሳይሆን እንደማይቀር ገምታለሁ። ከእግዚአብሔር እርዳታ ከመፈለግ ይልቅ ከአቃሮን አምላክ ከቤልዘቡል እርዳታ ለማግኘት ይህ ሰው መልእክተኞችን ወደዚያ ሰደደ። አካዚያስ አምልኮ ባዕድን የተማረው ከናቱ ከኤልዛቤል ነበር። ከአቃሮን አምላክ ከቤልዘቡል ርዳታ መፈለግ ማለት በቀጥታ ወዳጆቼ የእስራኤልን አምላክ መገዳደር ማለት ነው። እጅግ የሚያሳዝን ነው። አስተዋላችሁ? ከአቃሮን አምላክ ከቤልዘቡል ርዳታ መፈለግ ማለት የእስራኤልን አምላክ መገዳደር ማለት ነው። ከደረሰበት አደጋ ይድን ወይም አይድን እንደሆነ ለማረጋገጥ ነበር መልእክተኞችን የላከው። እስቲ ቀጠል አርገን ቁጥር 3 እና 4 ደግሞ እንመልከት። የእግዚአብሔር መልአክ ቴስቢያዊውን ኤልያስን ተነሳ፣ የሰማርያን ንጉሥ መልእክተኞች ለመገናኘት ውጣና ያቃሮንን አምላክ ቤኤልዘቡልን ትጠይቁ ዘንድ እንድትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ እግዚአብሔር እንዲህ ይላል ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ ይላል። ይህ ከኤልያስ የመጨረሻ አገልግሎት ወገኖቼ አንዱ ነው። ለንጉሡ መልእክተኞች ያቃሮንን አምላክ ቤልዘቡልን ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? በማለት ጠንከር ያለ ጥያቄ አቅርቦላቸዋል። ከዚያ በኋላ ደግሞ የእግዚአብሔርን ውሳኔ ነገራቸው። አካዚያስ በሕመሙ ይሞታል እንጂ አይድንም። መልእክተኞቹም ኤልያስ የነገራቸውን ሁሉ ለንጉሡ ነገሩት። እግዚአብሔር ለኤልያስ ያደረገለትን ጥበቃ ደግሞ ከቁጥር 7 እና 8 መመልከት ይቻላል። እርሱም ሊገናኛቸው የወጣው ይህንስ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስቢያዊ ኤልያስ ነው አለ። ከላይ የተመለከትነው ክፍል ወዳጆቼ ኤልያስ ምን ይመስል እንደነበር በመጠኑም ቢሆን ፍንጭ ይሰጠናል። ንጉሡም የአምሳ አለቃውን ከአምሳ ሰዎች ጋር ሰደደ፣ ወደ እርሱም ወጣ። እነሆም በተራራ ራስ ላይ ተቀምጦ ነበር። እርሱም የእግዚአብሔር ሰው ሆይ ንጉሡ ውረድ ይልሃል አለው። ኤልያስም መልሶ የአምሳ አለቃውን እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተም አምሳውንም ሰዎችን ትብላ አለው። እሳትም ከሰማይ ወርዳ እርሱንና አምሳውን ሰዎች በላች የሚልን ቃል ደግሞ ከቁጥር 9 እና 10 እናነባለን። ወዳጆቼ አካዚያስ የኤልዛቤል ልጅ እንደነበረ ቀደም ብዬ ተናግሬአለሁ። ኤልዛቤል ደግሞ ነቢዩ ኤልያስን ለመግደል ያደረገችውን ሙከራ ታስታውሳላችሁ። አሁን ታሪኩ ተገጣጠመላችሁ አይደል? አካዚያስ ያመጸኛዋ ሴት የኤልዛቤል ልጅ ነበር። ኤልዛቤል ደግሞ ነቢዩ ኤልያስን ለማስገደልም ሆነ ለመግደል ያደረገችውን ሙከራና ጥረት ትዝ ይላችሁ ይሆናል። ይህንም ባለፈው ክፍለ ጊዜ ጥናታችን በስፋት ተመልክተናል። ኤልያስ አስመስሎና ተመሳስሎ መኖርን አልፈለገም። ዛሬ ወገኖቼ የሰው ሁሉ ወዳጅ ስለመሆን ብዙ ሲወራ ይሰማል። እግዚአብሔር ግን የሁሉም ወዳጅ ትሆናላችሁ አላለንም። ልብ በሉ፣ እግዚአብሔር እናንተንም ሆነ እኔን የሁሉም ወዳጅ ትሆናላችሁ አላለንም። መሳት የለብንም። ቤተ ክርስቲያንና መሪዎቿ አስመስለውና ተመሳስለው ለመኖር በመሞከራቸው ዓለምን ቋጭቷል፣ ታዝቧቸዋል። እንዲያውም በአንዳንድ ሁኔታዎች ሊሰማቸው እንኳ አይፈልግም። እውነተኛውን የእግዚአብሔር ቃል ማወጅ ካልጀመረች በቀር ዓለም ወዳጆቼ ቤተ ክርስቲያንን አያደምጥም። ንጉሡ ከአምሳ ተከታዮቹ ጋር አምሳ አለቃውን ላከው። እርሱም ከተራራው እንዲወርድ ኤልያስን አዘዘው። እሳት ከሰማይ ወርዳ አምሳ አለቃውንና አብረውት የነበሩትን አምሳ ሰዎቹን በላች። ደግሞም ሦስተኛ የአምሳ አለቃ ከአምሳ ሰዎች ጋር ሰደደ። ሦስተኛውም የአምሳ አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ ነፍሴና የእነዚህ የአምሳው ባሪያዎች ነፍስ በፊት የከበረች ትሁን አለው። ይህ ሰው ወዳጆቼ ምሕረት ለምኗልና ከእግዚአብሔር ዘንድ ምሕረት ሲደረግለት እንመለከታለን። ሁለተኛ ነገሥት ምዕራፍ 1 ቁጥር 13ን ልብ ይሏል። እስቲ ያለፍ ብለን ቁጥር 15 እና 16 ደግሞ እንመልከት። የእግዚአብሔርን መልአክ ኤልያስን ከእርሱ ጋር ውረድ አትፍራውም አለው። ተነስቶም ከእርሱ ጋር ወደ ንጉሡ ወረደ። ኤልያስም እግዚአብሔር እንዲህ ይላል ያቃሮንን አምላክ ቤኤልዘቡልን ትጠይቅ ዘንድ መልእክተኞችን ልካሃልና ትሞታለህ እንጂ ከወጣህበት አልጋ አትወርድም አለው። ኤልያስ ወዳጆቼ በድጋሚ በድፍረት ተሞልቶ የእግዚአብሔርን ቃል ተናገረ። ዛሬ በቤተ ክርስቲያን ውስጥ መሪዎች ሲሳሳቱ፣ አለቆች መንገዳቸውን ሲስቱ በእግዚአብሔር መንፈስ ተመርቶ እንዲህ የሚናገሩትን ወገኖች ወይምና ወንድሞችና እህቶችን እንፈልጋለን። እግዚአብሔር ደግሞ በዚህ ሁሉ ይባርከን። ኤልያስም እንደ ተናገረው የእግዚአብሔር ቃል ሞተ። ልጅም አልነበረውምና በይሁዳ ንጉስ በኢዮሳፍጥ ልጅ በኢዮራም በሁለተኛው አመት ወንድሙ ኢዮራም በርሱ ፋንታ ነገሰ። አካዚያስ ያደረገው የቀረው ነገር በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን የሚልን ቃል ደግሞ ከቁጥር 17 እና 18 እንመለከታለን። የኦምሪና ያካብ የዘር ሐረግ እዚህ ላይ ወገኖቼ ያበቃል። በመቀጠል ደግሞ የምዕራፍ 2ን ትምህርት አብረን እንመለከታለን። የዚህ የሁለተኛ ነገስት ምዕራፍ 2 አብይ ሐሳቡ የኤልያስ ወደ ሰማይ መወሰድ የሚል ይሆናል። አስተውሉ፣ በሁለተኛ ነገስት ምዕራፍ 2 ውስጥ የምንመለከተው ስለ ኤልያስ ወደ ሰማይ መወሰድን ነው። ይህ ምዕራፍ የኤልያስ ሕይወት መደምደሚያ ነው ወገኖቼ። ኤልያስ በእሳት ሰረገላ ወደ ሰማይ ተወስዷል። ከዚያ በኋላ ደግሞ በእርሱ ምትክ ኤልሳዕ ተነሳ። አንዳንድ ጋጠ ወጥ ልጆች በነቢዩ ላይ ተሳለቁ፣ ድቦችም ወጥተው በሏቸው። ምዕራፉ የሚያከትመው በዚህ ታሪክ ነው። እስቲ የኤልያስን መወሰድ የሚያወሳውን ክፍል ከሁለተኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 4 ያለውን አብረን እንመለከታለን። እንዲህም ሆነ እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳዕም ያው እግዚአብሔርን በያው ነፍስህም እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ ወጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቃልን አሉት። እርሱም አሁን አውቃለሁ ዝም በሉ አላቸው። ኤልያስም ኤልሳዕ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ያው እግዚአብሔርን በያው ነፍስህም እምላለሁ አልለይህም አለ ይላል። ኤልያስ ኤልሳዕን ባለበት ቦታ ሊያስቀረው ፈልጓል። ኤልሳዕ ግን ኤልያስ በዚያው ቀን ከዚህ ምድር እንደሚወሰድ ስላወቀ በፍጹም ሊለየው አልወደደም። እግዚአብሔር ኤልያስን ወደ ራሱ ሲወስደው ኤልሳዕ በዚያ ቦታ መገኘት ይፈልጋል። እስቲ ቁጥር 5ን እንመልከት። ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቃልን አሉት። እርሱም አሁን አውቃለሁ ዝም በሉ ብሎ መለሰ ይላል። በጣም የሚገርመው ነገር ደግሞ በዚያን ጊዜ የነበሩትም ሰዎች እንደ ዘመናችን ሰዎች ሁሉ ምሪትን ፍለጋ ወደ ተለያዩ ሰዎች መሄዳቸው ነው። ዛሬ ወዳጆቼ ከምን ጊዜውም ይልቅ ኮከብ ቆጣሪዎችና ጠንቋዮች የብዙዎችን ልብ ማማለል ይችላል። ሰዎች ከእግዚአብሔር ርቀዋል። ከእግዚአብሔር ዘንድ ምሪት ካላገኙ ደግሞ ከነዚህ ነገሮች ምሪት እናገኛለን ብሎ ማሰባቸው ሞኝነት ነው። ኤልያስ ከዚህ ምድር እንደሚወሰድ የነቢያት ልጆች አውቀዋል። ኤልሳዕ ግን ከነርሱ በፊት ነበር ያወቀው። ምንም አዲስ ነገር ሊነግሩት ወይም አዲስ ማስረጃ ሊሰጡት አልቻሉም። እስቲ ከቁጥር 6 እስከ 8 ያለውን ደግሞ አለፍ ብላችሁ ተመልከቱ። ከ500 ዓመት በፊት እግዚአብሔር ኢያሱንና የእስራኤልን ልጆች ዮርዳኖስን ከፍሎ አሻግሯቸዋል። አሁን ደግሞ ለኤልያስና ለኤልሳዕ ያንኑ ተአምር በድጋሚ ሲያደርግ እንመለከታለን። ከቁጥር 6 እስከ 8 ያለውን ስፍራ በኋላ ተመልከቱ። ያውኑን ታሪክ ሁኔታ ከዚህ ክፍል ታገኛላችሁ። እስቲ ቁጥር 9 እና 10ን ደግሞ ላንብብላችሁ። ከተሻገሩም በኋላ ዮርዳኖስን ማለት ነው ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ ሁለት ጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ ይላል። ኤልሳዕ ከኤልያስ ይልቅ እጥፍ መንፈስ ሊቀበል ነው። በመሆኑም ከኤልያስ የበለጠ ታላቅ ነቢይ ሊሆን ነው። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ የሚልን ቃል ደግሞ ከቁጥር 11 ላይ እንመለከታለን። ወዳጆቼ ታሪኩ አስደናቂ ነው። ያስደናቂ ሕይወት አስደናቂ ፍጻሜ ሊባል የሚችል ፍጻሜ ነው። ይገርመኛል። ከዚህ በመቀጠል ደግሞ ኤልሳዕ እጥፍ መንፈስ ስለመቀበሉ እንመለከታለን። ከቁጥር 12 እስከ 14 ያለውን ስፍራ ተመልከቱ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀው መጎናጸፊያ አነሳ። ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀው መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ፣ ኤልሳም ተሻገረ የሚልን አስደናቂ ቃል ከዚህ እንመለከታለን። ወዳጆቼ ኤልሳ የኤልያስን ስፍራ ተክቷል። አሁን ደግሞ እምነቱን በተግባር እያሳየ ነው። የኤልያስን መጎናጸፊያ ወስዷል። ኤልያስ እንዳደረገው ሙሉ በመጎናጸፊያው ባህሩን ከፈለ። ባህሩን የከፈለው ኃይል የመጎናጸፊያው አይደለም ወዳጆቼ፣ አንሳሳት፣ የኤልያስም አይደለም፣ ኃይሉ የእግዚአብሔር ነው። ኤልሳም ይህን በሚገባ ያውቃል። የኤልያስ አምላክ ወዴት ነው በማለት ጠየቀ። ዛሬም ቢሆን ወዳጆቼ ይህ በክርስቲያኖች መካከል በቤተ ክርስቲያን መነሳት ያለበት ጥያቄ ነው። እርዳታ ፍለጋ ሰዎችን ወይም ሁኔታዎችን ከምንመለከት ይልቅ ለምን የእስራኤል አምላክ እግዚአብሔርን አንመለከትም? እርሱ ያው አምላክ ነው። እርሱ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አምላክና አባት ነው። ወገኖቼ ዓይኖቻችሁ በርሱ ላይ ይሁኑ። ኤልሳ በኤልያስ መጎናጸፊያ ባህሩን መታ፣ ባህሩም ተከፈለ። ኤልሳ ዮርዳኖስን ከተሻገረ በኋላ ሕይወቱ አዲስ መልክ ይዟል። እስቲ ከዚህ በመቀጠል ደግሞ ኤልሳ የኤልያስ ስፍራን ስለ መውሰዱ የሚያወሳውን ክፍል ከቁጥር 15 እስከ 16 ባለው ስፍራ አብረን እንመልከት። እንዲህ ይነበባል። ከያሪኮም መጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ ወደ ምድር ተደፉ። እነርሱም እነሆ ከባሪያዎች ጋር 50 ያላን ሰዎች አሉ፣ የእግዚአብሔር መንፈስ አንስቶ ወደ አንድ ተራራ ወይም ወደ አንድ ሸለቆ ጥሎት እንደሆነ ሄደው ጌታን ይፈልጉት ዘንድ እንለምንሃለን አሉት። እርሱም አትስደዱ አላቸው ይላል። የነቢያት ልጆች የሚባሉት በዚያን ዘመን የነበሩ የሥነ መለኮት ተማሪዎች ናቸው። እነዚህ የነቢያት ልጆች ሁኔታውን ሁሉ ከሩቅ ቆመው ሲከታተሉ ነበር። ኤልሳ ዮርዳኖስን ከፍሎ ሲሻገርም ተመልክተዋል። ኤልያስ መወሰዱን ጠርጥረዋል። ምናልባትም የእግዚአብሔር መንፈስ ሰው ወደ ሌለበት ቦታ ወስዶት ይሆናል በማለትም ገምቷል። ስለ እግዚአብሔር የነበራቸው አመለካከት የሚገርም ጉዳይ ነው ወዳጆቼ። እስኪያፍርም ድረስ ግድ ባሉት ጊዜ ስደዱ አለ። 50 ሰዎች ይሰደዱ፣ 3 ቀንም ፈልጎ አላገኙትም። በያሪኮም ተቀምጦ ሳለ ወደ እርሱ ተመለሱ። እርሱም አትሂዱ አላልኳችሁምን አላቸው ይላል። ያለ ጥርጥር ወዳጆቼ ኤልያስ ከዚህ ዓለም ተወስዷል። ስለዚህም እርሱን ፍለጋ ወዲያ ወዲህ ማለቱ አስፈላጊ አይደለም። ለዚህም ነበር እርሱን ለመፈለግ ለሄዱት ሰዎች ኤልሳ አትሂዱ አላልኳችሁምን ያላቸው። ከዚያ በኋላ ደግሞ አንድ ችግር ገጥሟቸው ስለነበር የያሪኮ ሰዎች ወደ ኤልሳ መጡ። እስቲ ይህንን ችግር ከቁጥር 19 እስከ 1 ባለው ስፍራ እንመልከት። የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታየ ዚህች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱ ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት የሚልን ቃል ከዚህ ቦታ እናገኛለን። ወዳጆቼ ኤልሳ መራራውን ውሃ ጣፋጭ አደረገው። ይህ ሁለተኛ ተአምር መሆኑ ነው። ዛሬም ቢሆን በዮርዳኖስ ሸለቆ ውስጥ ይህን ውሃ ማየት ይቻላል። በበኩሌ ያንን ውሃ አልጠጣሁትም። የጠጡት ሰዎች ግን ውሃው ላፍ የሚቀልና ጣፋጭ መሆኑን ነው የነገሩኝ። ቀጥሎ የምንመለከተው ደግሞ በቅዱሳት መጻሕፍት ውስጥ በጣም የሚነቀፈውንና የሚተቸውን ክፍል ይሆናል። እነዚያ ብላቴኖች በድቦች መበላታቸው ጭካኔ ነው ይሉናል። እንዲህ ከማለታችን በፊት ግን እስቲ ታሪኩን እንመልከት። አድማጮቼ ኤልሳ ኤልያስ ከተወሰደበት ስፍራ ገና መመለሱ ነበር። ስለ ተፈጸመው ነገር ወሬው ተስፋፍቷል። ወደ ቤቴል በመጣ ጊዜ ትንንሽ ልጆች ይቀልዱበትና ያፌዙበት ጀመር። ኤልሳም በጌታ ስም ረገማቸው። 2 ድቦች ከዱር ወጥተው 42ቱን ሰባበሯቸው። ይህን ክፍል ያነበቡ አንዳንድ አማኞች እንኳ ሳይቀሩ በጣም ይገረማሉ። ለአንዳንድ ተጠራጣሪዎችም እግዚአብሔር ይህን በመሰለ ሁኔታ ሕፃናትን መቅጣቱ በፍጹም ሊዋጥላቸው የማይችል ጉዳይ ነው። እዚህ ላይ የተጻፈው ከሌሎች የቅዱሳት መጻሕፍት ክፍል ጋር በፍጹም ሊጣጣም የማይችል ይሆንብናል። በመጀመሪያ ደረጃ መገንዘብ ያለብን ነገር ወደዚህ ዓለም ስንመጣ አእምሮአችን ከሞላ ጎደል ከማንኛውም ነገር ንጹሕ መሆኑን ነው። ከብዙ ነገሮች የነጻን ብንሆንም ወዳጆቼ በውስጣችን በእግዚአብሔር ላይ የሚያምጽ ስውር አመጸኛ ባሕርይ አለን። ይህንን አርፍተ ነገር እንደገና ልድገምላችሁ። ልብ በሉ፣ ከብዙ ነገሮች የነጻን ብንሆንም እንኳ በውስጣችን በእግዚአብሔር ላይ የሚያምጽ ስውር አመጸኛ ባሕርይ አለን። ሰው ወዳጆቼ በባሕርይው ስለ እግዚአብሔር የተሳሳተ ግምት አለው። ሰው የመጽሐፍ ቅዱስን እውነተኛነት ይጠራጠራል። ወዳጆቼ ሰው ማንኛውንም ነገር ማመን ሲችል እግዚአብሔርን ማመን ግን ይከብደዋል። የሚያስደንቅ ነገር ነው። ያባባሌን መቀበል ካቃታችሁ እስቲ ሰዎች ለሳይንሳዊ አስተሳሰብ የሚሰጡትን ግምትና ከበሬታ ታዘቡ። በሳይንስ የተደገፈ ነው ወይም በሳይንስ የተረጋገጠ ነው ከተባለ በቴሌቪዥንና በሬዲዮ የምንሰማውን ሸቀጣ ሸቀጥ ሁሉ ለመግዛት እንሰለፋለን፣ እንሽቀዳደማለን። የሰው ባሕርይ ይህን ይመስላል። አንድ ሰው ወዳጆቼ የሚኖረው ጥርጥር በቅንነት ወይም ባለማወቅ ላይ የተመሰረተ ከሆነ የእግዚአብሔርን ቃል በተመለከተ ለሚነሱበት ጥያቄዎች ሁሉ መልስ ማግኘት እንደሚችል በእርግጠኝነት ነግራችኋለሁ። እንዲህ ስል ግን በአሁኑ ሰዓት እኔ ለጥያቄዎቻችሁ ሁሉ መልስ ልሰጣችሁ እችላለሁ ማለት እንዳልሆነ እንዲታወቅልኝ ፈልጋለሁ። አሁን ግን አንድ ልመልሰው የምችለው ጥያቄ አለኝ። ስለዚህም ትንሽ ጊዜ መውሰድ ፈልጋለሁ። እንደምታውቁት ኤልሳ ኤልያስን ተክቶታል። በብዙ መልኩ ስንመለከተው ኤልሳ ከኤልያስ የሚበልጥ ይመስላል። እነዚህን ሁለት ሰዎች ባደረጉት ታምራት ብዛት ብታወዳድሯቸው ብዙ ታምራትን ያደረገው ኤልሳ እንደሆነ ትረዳላችሁ። ኤልያስ ያደባባይ ሰው ነበር፣ ያገለገለውም ብዙሃኑን ነበር። ኤልሳ ግን ግለሰቦችንም አገልግሏል። እንደገና ይህንን አርፍተ ነገር ልድገምላችሁ። ኤልያስ ያደባባይ ሰው ነበር፣ ያገለገለውም ብዙሃኑን ነው። ኤልሳ ግን ግለሰቦችን አገልግሏል። እንዲያውም አብዛኛው የአገልግሎቱ ክፍል በእንዲህ አይነቱ ጉዳይ ላይ ያተኮረ ስለነበር የኤልያስ አገልግሎት ያህል ብዙ ሰዎችን አልሳበም ማለት ይቻላል። ከኤልያስ ጋር ሲነጻጸር ኤልሳ የበለጠ ትህትናና ጨዋነት ያለውም ይመስላል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችን እዚሁ ላይ ያበቃል። በሚቀጥለው ክፍለ ጊዜ ደግሞ የዚህ ተከታይ ይዘንላችሁ እንቀርባለን። እስከዚያው ድረስ በጸሎታችሁ ደግፉን። ጥያቄ ወይም አስተያየት ካላችሁ ባድራሻችን ጻፉልን እያልን እዚህ በሚቀጥለው አጭር ዝማሬ የምንሰናበታችሁ በቴክኒኩ በኩል
አለማየሁ፣
በትምህርቱ በኩል አበበ ነኝ። ደህና ደሩ።
ስለማይረሳም ጌታ ስለማይረሳም ኢየሱስ ስለማይረሳም ጌታ ስለማይረሳም ኢየሱስ
Yes, sir.